ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀና በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችው መግለጫ ኢትዮጵያ አስተባበለች።
ዝግጅት እያደረግን አይደለንም። ኤርትራን ለማጥቃት መዘጋጀት አያስፈልገንም።
የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን ከሰጡት መግለጫ የተወሰደ ነው።
As we speak, Ethiopia is making preparations for a bigger military offensive.
አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርግ እየተዘጋጀች ነች። ሙሉ ጦርነትም ለመክፈት እያሰበች ነው።
የኤርትራን መንግስት አቋም ያብራሩት የፕሬዝደንት ኢሳያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብ ናቸው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው።
የዛሬ ረቡዕ ሰኔ 15 ቀን 2008 ዓ.ም ፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ እንሆናለን። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና። የኤርትራ መንግስት ጎረቤት ሀገር ኢትዮጵያ በግዛቴ ላይ ሙሉ ጦርነት ልትከፍት እያቀደች ነው ስትል ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ገለጠ። የኤርትራና የኢትዮጵያ ወታደሮች በቅርቡ በድንበሮቻቸው ላይ ግጭት ማካሄዳቸው ይታወቃል። ሁለቱ ሀገሮች በጾረና ግንባር የተካሄደውን ከባድ ውጊያ በመጀመር ረገድ አንቺነሽ አንቺነሽ በመባባል ሲካሰሱ ይደመጣሉ። አብይ ርዕሳችን ቀደም ሲል እንደገለጥ ነው ሰፊ ትንታኔ ይኖረዋል።
እንግሊዛውያን በአውሮፓ ህብረት ውስጥ ለመቆየት ወይም ከአባልነት ለመውጣት የሚወስኑበትን ድምፃቸውን ሊሰጡ የቀራቸው አንድ ሌሊት ብቻ ነው። በሁለቱም ወገን ያሉ ቀስቃሾች አቋማቸውን ገና ያልወሰኑ መራጮችን ድምፅ ለመሸመት ዛሬ የመጨረሻ ሰዓታት ቅስቀሳና ጥረት ሲያደርጉ ውለዋል። ጄፍ ካስተር ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርባል።
ብሪታንያ ከህብረቱ መውጣት አለባት የሚሉት ወገኖች ድምፃቸውን የራሳቸውን የወደፊት ዕጣ ፈንታ ወደ ራሳቸው እጆች ለሚያስገቡበት ነጻነት እንደሚሰጡ እየተናገሩ ነው። የነገው ምርጫ እንግሊዛውያን ኃያልነታቸውን መልሰው የሚጎናጸፉበት ምርጫ ነው ብለዋል የእንውጣ ባዮቹ መሪ ናይጀል ፋራጅ ዛሬ ለደጋፊዎቻቸው ንግግር ሲያደርጉ።
Tomorrow we can vote for real change. Tomorrow we can vote to put power back.
ነገ ለእውነተኛ ለውጥ ድምፅ እንሰጣለን። ነገ ሥልጣንን መልሰን በሕዝብ እጅ ማስገባት እንችላለን። በሀገራችን ጉዳይ ፈላጭ ቆራጭነታችንን መልሰን ለመቆናጠጥ ድምፅ መስጠት እንችላለን። ወሰኖቻችንን መልሰን ለመቆጣጠር ድምፅ መስጠት እንችላለን። እንደ ሀገር ኩራታችንንና እንደ ሕዝብም ለራሳችን ያለንን ክብር መልሰን ለመጨበጥ ድምፅ መስጠት እንችላለን። ነገ ድምፃችንን እንግሊዝ ነጻ አገር እንድትሆን እንድንሰጥ እፈልጋለሁ።
በአንጻራቸው እየተሟገቱ ያሉት የአንውጣ ባዮቹ ወገን መሪዎች የአሁኑና የቀድሞው የሀገሪቱ ጠቅላይ ሚኒስትሮች ዴቪድ ካምረንና ጆን ሜጀር በዛሬው የመጨረሻ እርምጃ ቅስቀሳቸው እንግሊዝ በህብረቱ ውስጥ የተሻለች ነች ብለዋል።
ሀገራችን በደመ ነፍሷ አፍቃሪ ነች። ልቦናዋ ክፍት ነው። መንፈሷ ቸር ነው። ቀና ህሊናና ትዕግስት የተሰጧት ነች። ጥላቻና ጽንፈኝነትን ክደን እናብራለን። ሀገራችን ልጆቿ የሚሞቱላት ሀገር ነች። ጠባብ ብሔረተኞች ግን አይደለንም።
ወደ የት እንደሚያደሉ ያልወሰኑ ብዙ ድምፅ ሰጪዎች ቢኖሩም ቀደም ባሉት ሳምንታት የመዳከምና የመመራት አዝማሚያ ይታይበት የነበረው በህብረቱ ውስጥ የመቆየት ደጋፊዎች ቡድን ባለፈው ሳምንት የእንቅስቃሴው ደጋፊና ቀስቃሽ የነበሩት ወጣት ወግ አጥባቂ እንደራሴ ጆ ኮክስ በነፍሰ ገዳይ ከወደቁ ወዲህ በከፍተኛ ሁኔታ መጠናከሩና ድጋፉም ማሻቀቡን ቅኝቶች እየጠቆሙ ነው። በኢሚግሬሽንና በምጣኔ ሀብቱ የደህንነት ዋስትና ላይ አተኩሮና መረርም እያለ ተጋግሎ የቆየው የውሳኔ ህዝቡ ክርክር ውጥረት ኮክስ ከተገደሉ ወዲህ ረገብ ማለቱ ተነግሯል።
ዮርዳኖስ መኪና ላይ የተጠመዱ ቦምቦች በትናንትናው ዕለት ፈንድተው 6 ወታደሮቿን ከገደሉባትና 14ቱን ካቆሰሉባት በኋላ ከሶሪያና ኢራቅ ጋር የሚያዋስኗትን ድንበሮች መዝጋቷ ተገለጸ። የዮርዳኖስ ወታደራዊ ባለስልጣናት ማከለው እንደገለጹት ወደፊት አዲስ የስደተኞች መጠለያ ጣቢያዎች አይገነቡም፣ በአሁን ወቅት ያሉትም ቢሆኑ እንዲስፋፉ አይደረጉም። ፍንዳታው የደረሰው ሩክባን አካባቢ ሲሆን ያ ስፍራ ደግሞ በብዙ መቶዎች የሚቆጠሩ የሶሪያውያን አመጽ የሚሸሹና የሶሪያውን አመጽ የሚሸሹና የመጨረሻቸው ዮርዳኖስ የሆነ ስደተኞች የሚጠለሉበት መሆኑ ይታወቃል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኔቶን ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅትን ከሰሱ። ምክንያት ድርጅቱ ከቃላት ጦርነት በተጨማሪ ሰራዊቱን ወደ አገራቸው ድንበር እያቀረበና ወታደራዊ ጫና እያሳደረ በመሆኑ። ፑቲን ክሱን ያሰሙት ሩሲያ ለበለጠ ትብብርና አንድነት ያቀረበችውን ጥሪ ኔቶ ቸል በማለቱም ጭምር ነው። ሩሲያ ለውይይት ዝግጁ ነበረች፣ ዳሩ ግን አጥጋቢ ወይም አዎንታዊ መልስ አላገኘንም ሲሉም ተናግረዋል። ለኔቶ የተሰጠውን መልስና የሩሲያን የመከላከያ ብቃት በመደገፍ ረገድ ምክር ቤቱ ድጋፉን እንዲሰጥ ፕሬዚዳንት ፑቲን አሳስበዋል።
በተቃራኒው ያገኘነው ግን የኔቶን የቃላት ዘለፋና አናዳጅ መልስ ነው። በዚህ ሁኔታ ታዲያ እኛ ደግሞ ለጉዳዩ ልዩ ትኩረት በመስጠት ራሳችንን የምናጠናክርበትን ሁሉ እናመቻቻለን። ምክር ቤታችንም ይህን የሩሲያን አቋም በመደገፍ ያሳየውን አዎንታዊ አካሄድ ማመስገን ወዳለሁ
ነው ያሉት ፕሬዚዳንት ፑቲን ለምክር ቤታቸው ባሰሙት ንግግር። ሰሜን ኮሪያ በቅርቡ ያደረገችው የሚሳኤል ሙከራ የሚያመለክተው የኪም ጆንግ ኡን መንግስት የተባበሩት መንግስታት ድርጅት ማዕቀብን ቸል በማለት የተምዘግዛጊ ሚሳኤል ቴክኖሎጂውን ለማስፋፋት ማቀዱን ነው ተባለ። ፒዮንግያንግ በዛሬው ዕለት ነው አምስተኛና ስድስተኛ የአጭር ርቀት ሙስድ ሚሳኤሏን ከወደቧ ከተማ ወንሳን የሞከረችው። ይሁንና ሙሱዳን ሚሳኤል ቀደም ሲል የታቀደለትን የ3000 ኪሎ ሜትር ርቀት አላደረሰም። ያም ቢሆን ዩናይትድ ስቴትስ በእስያና በፓሲፊክ ያላትን ወታደራዊ ጦር ሰፈር ለመድረስ የሚያስችል እንደነበረ ተገልጧል።
በመጨረሻም ህንድ በአንድ ጉዞ ብቻ 20 ሳተላይቶችን በዛሬው ዕለት መላኳ ተገለጸ። ይህም በዓለማችን ባለው የሳተላይት ጉዞ ገበያ ላይ ህንድ አንድ ምርታ እንዳሳየች ነው የተመዘገበው። ሳተላይቶቹ በአንድ ሮኬት ውስጥ የሆኑና በ26 ደቂቃ ውስጥ ኦርቢት ማለትም መሬት ምህዋር ውስጥ የሚገቡ ናቸው ተብሏል። ለሳቱ ያለን ዜና ይሄው ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሁለተኛው አጋማሽ ዛሬ ኢትዮጵያውያን በአሜሪካ፣ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ መደበኛ ቅንብሮቻችን ናቸው። ጊዜያቸውን ጠብቀው በቅደም ተከተል ይቀርባሉ። አሁን የዕለቱ አብይ ርዕስ
ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀና በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችውን መግለጫ ኢትዮጵያ አስተባበለች። ዝግጅት እያደረግን አይደለንም፣ መዘጋጀትም አያስፈልገንም ሲሉ ማምሻውን የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን ተናግረዋል። የኤርትራ መንግስት ምላሽም ተካቷል በቀጣዩ የሄኖክ ሰማግዜር ዘገባ።
በትናንትናው ዕለት የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለሥልጣናትና አስተዳደር በዜጎች ላይ ያደርሷቸዋል ያለውን የሰብአዊ መብት ጥሰቶች ዘርዝሮ ተጠያቂነት እንዲኖር መክሯል።
The commission has concluded that Eritrean officials have committed crimes against humanity.
ያወጣነው ሪፖርት ኤርትራ ውስጥ በሰብዕና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን ይዟል። የባርነት ተግባር እንደሚፈጸም ተረድተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና የመድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉ ተረድተናል። እነዚህ ሁሉ ከባድ ወንጀሎች ናቸው።
የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት የሰጡትን ቃል ነው የሰማ ነው። የኤርትራ መንግስት አቋም ያብራሩት የፕሬዚዳንት ኢሳያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብ የሰብአዊ መብት አጣሪ ኮሚሽኑ ያወጣው ሪፖርት አንድ ተጨማሪ የአፍሪካ ሀገርን ወደ ዓለም አቀፉ የወንጀል ፍርድ ቤት ለመውሰድ የሚደረግ ጥረት አካል ነው ብለዋል። ይህን አጋጣሚ በመጠቀም ኢትዮጵያ በኤርትራ ላይ ጦርነት ለመክፈት እየተዘጋጀች ነው፣ ነገሩ የሁኔታዎች መገጣጠም ሳይሆን አስቀድሞ የታሰበበት ነው ሲሉ አቶ የማነ ተናግረዋል።
As we speak, Ethiopia is making preparations for a bigger military offensive and is contemplating a full-scale war.
አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርግ እየተዘጋጀች ነች። ሙሉ ጦርነትም ለመክፈት ያሰበች ነው።
የኢትዮጵያ መንግስት በበኩሉ በኤርትራ የቀረበው ክስ መሰረት የሌለውና በዓለም አቀፍ የመብት ተቋማት የቀረበ አሳሳቢ የመብት ጥሰት ጥሪን አቅጣጫ ለማስቀየር የታሰበ ነው ብሏል። የኢትዮጵያ መንግስት የኮሙኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን እንዲህ ብለዋል።
No, we're not making any preparation and we don't have to make any preparation if we have to attack Eritrea because last time
ዝግጅት ያደረግን አይደለንም። ኤርትራን ለማጥቃት መዘጋጀት አያስፈልገንም። ባለፈው ሳምንት የአስመራው አስተዳደር ላደረገብን ትንኮሳ የተመጠነ መልስ ሰጥተናል። ውጥረቱን ላለማባባስ በማሰብ ወታደሮቻችን ቀድሞ ወደ ነበሩበት ቦታ ተመልሰዋል።
የኤርትራ ፕሬዝዳንት አማካሪ አቶ የማነ ገብረአብ በበኩላቸው የሰብአዊ መብት ሪፖርቱና የድንበር ጥሰቱ መባባሱ በአጋጣሚ ይሆን አይደለም ብለዋል።
It's no coincidence that the same week that the commission released its report saw the worst outbreak of hostilities over the border since the
ኮሚሽኑ ሪፖርቱን ባወጣበት በዚያው ሳምንት ጦርነቱ ከ16 ዓመታት በፊት ካከተመ ወዲህ የከፋ የሆነ ግጭት ድንበሩ ላይ መቀስቀሱ በአጋጣሚ የሆነ ነገር አይደለም።
ኢትዮጵያ በአፍሪካ ህብረት በኩል የሌሎች አፍሪካ ሀገር መሪዎች ባለም አቀፉ የወንጀል ፍርድ ቤት ICC እንዳይከሰሱ ስትሰራ ከመቆየቷ ጋር ተያይዞ በኤርትራ ላይ እንዴት የተለየ አቋም ተያዘ በሚል ለቀረበላቸው ጥያቄ መልስ የሰጡት የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ
African Union has been partly opposed to ICC targeting African leaders, but it has never
ዓለም አቀፉ የወንጀል ፍርድ ቤት በአፍሪካ መሪዎች ላይ ማነጣጠሩን የአፍሪካ ህብረት በከፊል ሲቃወም ቆይቷል። ወንጀል ያለ ተጠያቂነት እንዲታለፍ ግን ደግፎ አያውቅም። መሪዎች ለሚፈጽሟቸው ወንጀሎች ተጠያቂ እንዲሆኑ ይፈልጋል።
የኤርትራ ፕሬዝዳንት አማካሪ አቶ የማነ ገብረአብ በኤርትራ ላይ ወንጀላ የሚያቀርቡ ዓለም አቀፍ አካላት በኢትዮጵያ መንግስት የሚፈጸሙ የመብት ጥሰቶችን ወደ ጎን የተው ናቸው ይላሉ።
It reckons that those who are eager to blame Eritrea will look the other way and fail to act.
ኤርትራን ለመወንጀል የሚጓጉ ወገኖች በሰብዕና ላይ የሚፈጸም ወንጀል በራሷ ህዝብ ላይ የምትፈጽመውና ጦርነት የምትከፍተው ኢትዮጵያ መሆኗን አይተው እንዳላዩ እርምጃ ሳይወስዱ እንደሚቀሩ የሚታወቅ ነው።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በዚህ ላይ አስተያየት እንዲሰጡ ጠይቀን
You think Eritreans will all of a sudden assume responsibility for their actions if for example by some stroke of magic
ኤርትራውያን በራሳቸው ጉዳይ ኃላፊነት የሚወስዱ ይመስላችኋል? ምናልባት በአንድ ምታታዊ ሁኔታ በኢትዮጵያ የሚታየው ሁኔታ ላይ የመንግስታቱ ድርጅት ምርመራ ቢያደርግ እነርሱም በራሳቸው ጉዳይ ኃላፊነት ይወስዳሉ ብሎ ማሰብ ፈጽሞ አይቻልም።
አቶ ጌታቸው በዚህ ዙሪያ የሰጡት ዝርዝር መረጃ የለም።
ወደ መጽሔቱ ክፍለ ጊዜ እናልፋለን። አድማጮች፣ በኤርትራ የሚካሄደውን የሰብአዊ መብት ረገጣ ጉዳይ እንዲመረምር በተባበሩት መንግስታት ድርጅት የተሰየመው ምርማሪ ኮሚሽን የኤርትራ መንግስትና ወታደራዊ ኃይሏ ይፈጽማሉ ያላቸውን ዘርፍ ብዙ ወንጀሎች መዝግቧል። የኤርትራ መሪዎች በዓለም አቀፍ የወንጀል ችሎትና በሌሎች የፍትህ መድረኮች ቀርበው እንዲዳኙ መርማሪ ኮሚሽን ሐሳብ አቅርቧል። የአሜሪካ ድምፅ ራዲዮ ዘጋቢ ጄፍሪ ያንግ ያቀናበረውን ዘገባ አዳነች ፍሳዬ ታቀርበዋለች።
አጭሩ የኤርትራ ታሪክ በኃይል ተጠቃሚነት የተሞላ ነው። በቀይ ባህር ላይ የምትገኘው የአፍሪካ ቀንድ ሀገር እንደ አውሮፓ አቆጣጠር በ1993 ዓ.ም ከኢትዮጵያ ተገንጥላ ነጻ ሀገር ከሆነችበት ጊዜ አንስቶ ከሌሎች ጋር መጋጨት ብቻ ሳይሆን በአገር ውስጥም ከፍተኛ ጭቆና የሚፈጸምባት ሀገር ሆናለች። ኤርትራ እስካሁን ባለው ጊዜ አንድ ፕሬዝደንት ኢሳያስ አፈወርቂን ብቻ ነው ያየችው። እሳቸውና ምስጢራዊነት የሰፈነበት ቡድናቸው በመላ የሀገሪቱ የ23 ዓመታት ታሪክ 6 ሚሊዮን የሚሆነውን ህዝብ ረግጠው ሲገዙ ኖረዋል። በአሁን ወቅት ታዲያ በተባበሩት መንግስታት ድርጅት የተሰየመው መርማሪ ኮሚሽን ሄግ ያለው ዓለም አቀፍ የወንጀል ችሎት የኤርትራ ሲቪልና ወታደራዊ አመራርን ለፍርድ እንዲያቀርብ ጥሪ አድርጓል። የኤርትራን የሰብአዊ መብት አያያዝን የመረመረው ኮሚሽን ሊቀመንበር ማይክ ስሚዝ ስለ ኮሚሽኑ ጥናት ውጤት ያብራራሉ።
Our report has documented a range of crimes that amount to crime.
ያወጣነው ዘገባ ኤርትራ ውስጥ በስብና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን መዝግቧል። የባርነት ተግባር እንደሚፈጸም ተረድተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና ያስገድዶ መድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉም ተረድተናል። እነዚህ ሁሉ ከባድ ወንጀሎች ናቸው።
ኮሚሽኑ ያቀረባቸው ግኝቶች ከአንድ ዓመት በፊት ካወጣው ሌላ ዘገባ ጋር ይመሳሰላሉ። የኤርትራ መንግስት ዘገባውን አልተቀበለውም። ኮሚሽኑ ተፈጸሙ ስለሚላቸው ወንጀሎች እዛ ሄዶ ራሱ እንዲያጣራ ቢጠይቅ የኤርትራ መንግስት አልፈቀደለትም። ስለሆነም ኮሚሽኑ ያወጣው ዘገባ በአብዛኛው ከአገር ከወጡ ኤርትራውያን ስደተኞች ጋር ባደረጋቸው ቃለ መጠይቆች ላይ የተመሰረተ ነው። አዲሱ ዘገባ ፕሬዝደንት ኢሳያስ አፈወርቂንም ሆነ ሌሎች ወታደራዊ ባለስልጣኖችን በስም አይጠቅስም። ብሮንዊን ብሩተን የተባሉ በአትላንቲክ ካውንስል የጥናትና ምርምር ክፍል የሚሰሩ ተንታኝ ታዲያ የመርማሪው ኮሚሽን ዘገባ ሰዎችን በስም ባለመጥቀሱ ያቀረበው ምክረ ሐሳብ ክብደትን ያዳክማል ብለዋል።
If they've documented crimes against humanity, then they should be able to say who perpetrated them.
በስብዕና ላይ ስለተፈጸሙ ወንጀሎች ከመዘገቡ ክሱ እጅግ ከባድ በመሆኑ የፈጸማቸው ማን እንደሆነ ለመጥቀስ መቻል አለባቸው። ወንጀሉን በመፈጸም ተግባር መጠቀስ ያለባቸው ሰዎች ዝምዝርዝር በዘገባው ውስጥ ተካቶ ለማየት እጠብቃለሁ።
ሌሎች የሰብአዊ መብት ተሟጋች ቡድኖች ግን የተለየ አመለካከት አላቸው። ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን ምክትል ስራ አስኪያጅ ሌዝሊ ሌፍኮ የጦርነት ወንጀል በመፈጸም ተግባር የሚጠረጠሩ ሰዎች ስም ያልተጠቀሰበት ምክንያት አለ ይላሉ።
There are a number of reasons. One is that they may have circumstantial evidence that points to certain individuals.
ብዙ ምክንያቶች አሉ። አንደኛው ምክንያት ወንጀል የፈጸሙትን ሰዎች አስመልክቶ ያላቸው ማስረጃ ስማቸውን ለመጥቀስ የሚያስችል ያህል ቀጥተኛና ተጨባጭ ባለመሆኑ ሊሆን ይችላል። ሌላው ደግሞ በአሁን ወቅት ሰዎችን በስም በመጥቀስ ማስጠንቀቂያ ሊሰጧቸው ስላልፈለጉ ሊሆን ይችላል። ምክንያቱም ባህሪያቸውን እንዲለውጡ ሊያደርጋቸው ይችላልና።
ሌዝሊ ሌፍኳያ ይዘውም በስም የሚጠቀሱት ሰዎች አስቀድመው ካወቁ ወደ ሌላ ሀገር የመጥፋት እርምጃ ሊወስዱ ይችላሉ ብለዋል። ለምሳሌ የቻድ ፕሬዚደንት ሒሰን ሀብሬ እንደ አውሮፓ አቆጣጠር በ1990 ዓ ም ከስልጣን ከተገለበጡ በኋላ ወደ ሴኔጋል ሸሹ ሲሉ ሌዝሊ ሌፍኮ አስገንዝበዋል። ሒሰን ሀብሬ የአፍሪካ ህብረት ችሎት እድሜ ይፍታህ ፈርዶባቸው ይግባኝ ያሉ መሆናቸው ይታወቃል። በሒሰን ሀብሬ ላይ የተሰጠው ብይን አውንታዊ ገጽታ ቢኖረውም ሌሎች በጦርነት ወንጀል የሚጠረጠሩ ሰዎችን ለፍርድ ማቅረቡ ቀላል እንደማይሆን ሌፍኮ አስገንዝበዋል። የሱዳን ፕሬዝደንት ዑመር አልባሽር በዓለም አቀፍ የወንጀል ችሎት ክስ ከተመሰረተባቸው ዓመታት አልፈዋል። ሆኖም ወደ ውጭ ሀገራት በሚያደርጉት ጉዞ በችሎቱ የወጣባቸውን የእስራት ማዘዣ በይፋ ረግጠው ሲያልፉ ቆይተዋል። የኤርትራ ጉዳይ ደግሞ ሌሎች የተወሳሰቡ ነገሮች አሉበት። ኤርትራ ነጻ ሀገር ከሆነች ብዙም ሳትቆይ ከኢትዮጵያ ጋር ግጭት ውስጥ ገብታለች። እንደ አውሮፓ አቆጣጠር ከ1998 እስከ 2000 ዓመተ ምህረት በነበረው ጊዜ ውስጥ የድንበር ውጊያ አካሂደዋል። በውጊያውም በ80,000 የሚገመቱ ሰዎች አልቀዋል። አሁንም ቢሆን በየጊዜው አነስተኛ የተኩስ ልውውጦች ሲካሄዱ ቆይተዋል። የሂማን ራይትስ ዋች ምክትል ስራ አስኪያጅ ሌዝሊ ሌፍኮ ኤርትራ ከኢትዮጵያ ጋር ያላትን የጦርነት ሁኔታን የማብቃቱ ጉዳይ በኤርትራ ያለውን የሰብአዊ መብት መሻሻል ድረስ ርቆ መሄድ ያለበት ጉዳይ ነው ይላሉ።
addressing the relationship, the kind of cold war that exists between Ethiopia and Eritrea.
በኢትዮጵያና በኤርትራ መካከል ያለው የቀዝቃዛ ጦርነት ሁኔታ መፍትሄ ቢያገኝ የኤርትራ መንግስት በሚፈጽመው የሰብአዊ መብት ረገጣ ለመቀጠል ምክንያት አድርጎ ከሚጠቀምበት አካል አንዱን ማንሳት ይሆናል።
ኢትዮጵያና ኤርትራ ጠባቸውን መፍታት አለባቸው ይላሉ ሌፍኮ። ሁለቱም ወገኖች ድንበራቸውን ለይቶ ለማስመር የተደረገው ጥረት ውጤቶችን መቀበል አለባቸው። ሌላው አስፈላጊ ነገር ደግሞ በአፍሪካ ቀንድ ሀገሮች የሚካሄዱ ግጭቶችና የፖለቲካ ንትርኮች መፍትሄ እንዲያገኙ የሚያስችል ክልላዊ ጥረት እንዲኖር ሌዝሊ ሌፍኮ አስገንዝበዋል።
በኢትዮጵያ የክረምቱ ዝናብ የጀመረ ቢሆንም የዘር እጥረት የምግብ አቅርቦቱን ሊያራዝመው እንደሚችል አንድ በአፍሪካ ግብርና ላይ የሚሰራ ድርጅት አስታወቀ። የአፍሪካ አረንጓዴ አብዮት ጥምረት ወይም በእንግሊዝኛው ምህጻረ ቃል አግራ እንዳለው የዘር አቅርቦት ጉዳይ የሚገባውን ያህል ትኩረት አልተሰጠውም። የድርጅቱን የምስራቅና ደቡብ አፍሪካ ኃላፊ ያነጋገረው እስክንድር ፍሬው ተከታዩን ልኳል።
የክረምቱ ዝናብ ጀምሯል። የምግብ እጥረቱ ግን ሊቀጥል ይችላል። የአፍሪካ አረንጓዴ አብዮት ጥምረት ወይም አግራ የተባለው ተቋም እንዳለው ድርጅቱ ዛሬ ባወጣው መግለጫ እንዳመለከተው አብዛኛው ትኩረት በአስቸኳይ ጊዜ የምግብ እርዳታ ላይ ሆኖ ቆይቷል። ብዙም የማናስተውለው የዘር ጉዳይ ግን ከባድ ጉዳት ሊያስከትል ይችላል ብለዋል የድርጅቱ የምስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግሮዋ። የዝናቡ መምጣት ትርጉም ሊኖረው የሚችለውም አርሶ አደሮቹ በቂ ዝግጅት ካደረጉ ብቻ እንደሆነ ሐላፊው ዛሬ ለቪኦኤ አብራርተዋል።
The rains are coming, that's true. But if they are coming and farmers are not prepared in terms of seed to plant.
አዎ እየዘነበ ነው፣ እውነት ነው። ነገር ግን ዝናብ እየጣለም ቢሆን አርሶ አደሮቹ ዘር ካላዘጋጁ የሚዘሩት አይኖራቸውም። ስለዚህ አርሶ አደሮቹ ዝናብ መጠበቅ ያለባቸው ዝግጁ ሆነው ነው። በቂ ግብአት ሊኖራቸው ይገባል። ግብአት ስንል የዋነኛ ሰብሎቻቸው ዘር ማለታችን ነው። የበቆሎ፣ የጤፍ፣ የባቄላ፣ የማሽላና የመሳሰሉት። ስለዚህ ጥያቄው አርሶ አደሮቹ በቂ ግብአት ወይም የዘር አቅርቦት አላቸው ወይ፣ የማዳበሪያ አቅርቦት ዝግጁ ነው ወይ የሚለው ነው።
So if those are in place and the rains come, we're not good.
ስለዚህ ዝናቡ የመጣው እነዚህ ሁሉ ተዘጋጅተው ከሆነ ጥሩ ነው፣ ካልሆነ ግን ችግር ይኖራል።
የበልግ ዝናብ መጥፋትና በኤልኒኖ ምክንያት የተከሰተው ድርቅ 10.2 ሚሊዮን የሚሆኑ ኢትዮጵያውያንን የእርዳታ ጥገኛ አድርጓል። ሁለቱ የአገሪቱ ዋነኛ የምርት ወቅቶች በልግና ክረምትም ባለፈው ዓመት የተለመደው ምርት አልተገኘባቸውም። የዘንድሮ ክረምት ግን ካለፈው የተለየ እንደሚሆን የኢትዮጵያ ብሔራዊ የሜትሮሎጂ ኤጀንሲ አስታውቋል። ዝናቡ ይበዛ እንደሆን እንጂ ድርቅ የሚባል ነገር አይኖርም ነው ያለው ኤጀንሲው። ሚሊዮኖች አርሶ አደሮችም እንዳምናው ሳይሆን እንደተለመደው እንደሚያመርቱ ይጠብቃሉ። ዶክተር ቢግሮዋ ግን ሽግግሩ ቀላል እንደማይሆን ይናገራሉ። ድርቁ ያደረሰው ጉዳት በተለያዩ ሁኔታዎች ሊንጸባረቅ እንደሚችልም ነው ያብራሩት።
Last year's harvest was poor and
ያለፈው ዓመት ምርት ጥሩ አልነበረም። እነዚህ አርሶ አደሮች ያስቀመጡትን ጭምር ለቤት ውስጥ ፍጆታ አውለውት ሊሆን እንደሚችል እርግጠኛ ነኝ። ያ ተበልቶ ከሆነ ደግሞ ለዘር የቆጠቡትን በልተውታል ማለት ነው። ይህ አንደኛው ነጥብ ነው።
Number 2, the seed companies which supply seed through the formal sector, their production was also affected by drought.
ሁለተኛው ነጥብ ዘር የሚያቀርቡ ድርጅቶች ምርትም በድርቁ ተጎድቷል። ያመረቱት በቂ አይደለም። ስለዚህ ለገበያ የሚያቀርቡትና አርሶ አደሮቹ ሊያገኙ የሚችሉት ጥቂት ነው። እነዚህ ሁኔታዎች በሀገሪቱ ውስጥ የዘር እጥረት መኖሩን ያመለክታሉ።
የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን ቤተሰቦች ለዚህ ክረምት የሚሆን በቂ ዘር የላቸውም። ጥረቶች ከተደረጉና የዘር አቅርቦትን በጊዜው ማጓጓዝ ከተቻለ ይህ አሳሳቢ ችግር ሊፈታ እንደሚችል ዶክተር ቢግሮዋ ያምናሉ። እንደ አውሮፓውያን አቆጣጠር በ2007 ስራ የጀመረው ድርጅታቸው ከሚንቀሳቀስባቸው አገሮች አንዷ ኢትዮጵያ መሆኗን ያስታወሱት ኃላፊው መንግስታዊና መንግስታዊ ላልሆኑ ድርጅቶች ድጋፍ ሲያደርግ መቆየቱንም ገልጸዋል። ለዘር አቅራቢ ድርጅቶች የተለያዩ ድጋፎች እንደሚያደርግም አብራርተዋል። የአርሶ አደሮችን የዘር አቅርቦት ችግር ለመቅረፍ ምን እየተደረገ እንደሆነ ከኢትዮጵያ የግብርና ሚኒስቴር ቃል አቀባይ ጋር ቃለ ምልልስ ለማድረግ ቀጠሮ ይዣለሁ። ከዚሁ ዘገባ ጋር መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የመጨረሻው የመጽሔት ርዕስ እዚያው ኢትዮጵያ ያቆየናል። ሰማያዊ ፓርቲ በባህር ዳር ከተማ ሊያደርግ የነበረውን ህዝባዊ ውይይት ለሌላ ጊዜ አስተላልፎ እንዲያስታውቀው የከተማው አስተዳደር አሳስቧል። የፓርቲው ሊቀመንበር ይህ እርምጃ ገዢው ፓርቲ ሐሳብን የመግለጽ ነጻነትንና የመደራጀት መብትን እንደዘጋ የሚያመለክት ነው ይላሉ። መለስካቸው አማሃ ዝርዝሩ አለው።
ሰማያዊ ፓርቲ ሰኔ 8 ቀን 2008 ዓ.ም በተጻፈ ደብዳቤ ሰኔ 19 ቀን 2008 ዓ.ም ምረት ፓርቲው በባህር ዳር ከተማ ከሚገኙ አባላቱና ደጋፊዎቹ ጋር በዚሁ ከተማ ውይይት ለማካሄድ መርሃ ግብር እንዳያዘ ለከተማው አስተዳደር በደብዳቤ ማሳወቁን የባህር ዳር ከተማ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ አላዩ መኮንን የጻፉት ደብዳቤ ያመለክታል። ይኸው ደብዳቤ በሚከተለው አንቀጽ ደግሞ ስለሆነም ሰኔ 19 ቀን 2008 ዓ.ም ምረት በከተማ አስተዳደሩ ሌላ ተግባራት ያሉ በመሆኑ ቀይራችሁ እንድታሳውቁን እናሳስባለን ይላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን እስከዛሬ ከነበራቸው ልምድ እንዲህ ያለ ደብዳቤ እንዳላጋጠማቸው ተናግረው በሀገሪቱ ሐሳብን የመግለጽ ነጻነትና ሌሎች መብቶች እንደተጣበቡ ያስረዳሉ።
ሌላ ተግባር ስላለ የሚል ነው። እንግዲህ ሌላ ተግባር ምንድነው? በመሰረቱ ህዝባዊ ስብሰባ ለማድረግ ማሳወቅ የሚደረገው የሰላማዊ ሰልፍ ወይም የስብሰባ አድራጊውን መብቶች ለመጠበቅና ደህንነቱን ለማድረግ እንዲሁም በከተማው ውስጥ ይህንን ስብሰባና ሰልፍ ተከትሎ ሌላ አላስፈላጊ ነገር እንዳይኖር የዜጎችን ደህንነት ለመጠበቅ እንጂ ማስፈቀድ የሚባለው ነገር የለም። የምናሳውቀውም ለኛም ደህንነት ለሀገራችንም ደህንነት ሲባል ነው። አሁን ግን በከተማው ውስጥ ሌላ ተግባር ስላለ የማይታወቅ ሌላ ተግባር በራሱ በከተማው ጽፈት ቤት ነው የሚለው ሌላ ተግባር ስላለ የስብሰባ ቀናችሁን ቀይሩ የሚል ነው። እና እኔ መቼስ ከዚህ የምረዳው ነገር ሀሳብን በነጻነት የመግለጽ መብት፣ የመደራጀት መብት፣ የመሰብሰብ መብት ጥርቅም ብሎ እንደተዘጋና ህገ መንግስቱ በለየለት ሁኔታ እንደተዘጋና ኢህአዴግ ጨርሶውኑ ሊቀበለው እንዳልፈለገ የሚያሳይ ነገር ሆኖ ነው ያገኘው።
ይህን ፓርቲው ህዝባዊ ስብሰባ በባህር ዳር ከተማ በአሁኑ ጊዜ ለማድረግ ለምን እንዳስፈለገው ጠይቄያቸው ነበረ።
አሁን እንግዲህ በአጠቃላይ ኢትዮጵያ በጣም በህብረተሰቡ ውስጥ ትልቅ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል ያለበት ነው እና አንድ የፖለቲካ ፓርቲ ደግሞ ከስራዎች ውስጥ አንዱ ከህዝቡ ጋር መወያየት፣ በህዝቡ ውስጥ ያሉትን ወቅታዊ ችግሮች መገንዘብ፣ እነዚህን ነገሮች ደግሞ ለሚመለከተው አካል ማሳወቅ፣ ላሉ ችግሮች ደግሞ የሚፈቱበትን የመፍትሄ አቅጣጫ መጠቆም የአንድ የፖለቲካ ፓርቲ የዕለት በዕለት ስራው ነው እና ይህም በተመለከተ በባህር ዳር ከተማ ላይ ካሉን ሰፊ አባላትና ደጋፊዎቻችን ጋራ በወቅታዊ ጉዳዮች ለመወያየት ነበረ እቅዱን የያዝ ነው እና ይህንን ነገር እንግዲህ የመወያየትን የተለየ ሀሳብ የማዳመጥን የብዙሀን ፓርቲ ዲሞክራሲ የሚባለውን ነገር ገዣችን ኢህአዴግ በፍጹም ሊፈቅድልን እንዳልፈቀደ ፍንትዋ አድርጎ በዚህ ደብዳቤ ላይ አሳይቶናል።
አቶ ይልቃል ጨምረው እንደገለጹት ይህ ከባህር ዳር ከተማ አስተዳደር ከንቲባ ጽፈት ቤት የተጻፈው ደብዳቤ ብዙ አንድምታ እንዳለው አስታውቀው ፓርቲው በዚህ ረገድ ምን እርምጃ መውሰድ እንዳለበት እንደሚመክርም አስረድተዋል።
አሁን የተያዘው ነገር ሁሉ በአጠቃላይ በምንም አይነት ህዝብ እንዳይናገር እንዳይተነፍስ ሰጥ ረጭ አድርጎ የመግዛት ነገር እንጂ በእውነቱ የተደረገው ነገር ለሌላ ቀንና ለሌላ ቦታ ስብሰባን የማራዘም አይነት ሆኖ አላገኘ ነውም እና ይህንን በተመለከተ ስራ አስፈጻሚው ካሁን በኋላ የሚሆነው ትግል፣ ካሁን በኋላ የምናደርጋቸው ስራዎችና የምናቅዳቸው ነገሮች በምን መልኩ ይካሄዳል፣ ይህንንስ ደግሞ በምን ሁኔታ እንታገለዋለን የሚለውን በነገው ዕለት በሰፊው የምንነጋገርበት ይሆናል ማለት ነው ስራ አስፈጻሚው።
ሰማያዊ ፓርቲ ከጥቂት ወራት በፊት ሊቀመንበሩን ጨምሮ ሌሎች የፓርቲውን ከፍተኛ አመራር አባላትን የተመለከተ ጥፋት ፈጽመዋል በሚል የፓርቲው ስነ ምግባር ወይም ዲስፕሊን ኮሚቴ ውሳኔ አስተላልፈው እንደነበረ ይታወሳል። ይሄ ውሳኔ ደግሞ በኦዲትና ኢንስፔክሽን ኮሚቴው ታግዷል የሚል ዜናም ተሰራጭቷል። ይህን የፓርቲውን የውስጥ ችግር አስመልክቶ ላቀረብኩላቸው ጥያቄም ችግሩ በየደረጃው መፍትሄ እየተሰጠው እንደሆነ የሚጠቁም ምላሽ ሰጥተዋል።
አንድ አገርም ይሁን ድርጅትም ይሁን ግለሰብም ይሁን ችግሮች ያጋጥሙታል። እነዛን ችግሮች ደግሞ ከአቅሙ በላይ ባልሆነ ሁኔታ ባሉት ተቋማት እየተወያየ መፍትሄ እየሰጠ ለተፈጠሩት ችግሮችስ ምንድን ናቸው የሚለውም በሰፊው እየተወያየን መልክ መልክ እያስያዝናቸው ነው። በአጠቃላይ ከሰማያዊ አመራርና መዋቅር ቁጥጥር ውጭ የሆነ በፓርቲ ውስጥ ምንም አይነት ችግር የለም።
እንደ አቶ ይልቃል አባባል ከሆነ የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ቀደም ሲል የሥነ ምግባር ወይም ዲስፕሊን ኮሚቴው የወሰናቸውን ውሳኔዎች ያገደው ከፓርቲው ደንብ ውጭ በመሆናቸው ነው። የሥነ ምግባር ኮሚቴው የፓርቲውን ሊቀመንበር ከኃላፊነታቸው አሰናብቷቸዋል የሚለውም የተዛባ መረጃ እንደሆነ ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበንን ብርሃን ኃይሉ ከኢንጂነሩ ከርትስ ባይንም ጋር ፕሮግራሙን እስከ 4 ሰዓት ትመራለች።
እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን። ወደ ሁለተኛው ልዩ ቅንብር እንለፍ። ቀዳሚው በአንተ እየተዘጋጀ የሚቀርበው ኢትዮጵያውያን በአሜሪካ ፕሮግራም ነው አይደለም? እንደ አዲሱ
አይደለም ሰሎሞን።
እና በምትኩ ምን ይቀርባል ነው?
በምትኩ አንድ ወቅታዊና ትምህርታዊ ዝግጅት ነው ያለኝ። ቀድሞ የእርሻ ሚኒስቴር ሚኒስትር ዴታ የነበሩት ፕሮፌሰር ተካለኝ ማሞ ኢትዮጵያዊ ሳይንቲስት ናቸው። በቅርቡ በማዳበሪያ በመሬት ወይም በአፈር ጤንነት ልዩ ጥናት አድርገው አንድ ዓመታዊ ሽልማት አግኝተዋል። በወቅቱ ዜና ሰርተንበታል። የዛሬ ኢትዮጵያን በአሜሪካ የአየር ጊዜን እኒህን ሰው በማስተዋወቅ ልጠቀምበት ፈለግኩ። ስልካቸውን በማግኘትም ደውዬ አናግሬያቸዋለሁ። ሙያቸው ከግብርና ከእርሻ ጋር ቅርበት ያለው በመሆኑ ያንን ሰፊ ልምዳና ሙያቸውን በሌላ ፕሮግራም እንመለስበታለን። ለማንኛውም ፕሮፌሰር ተካልኝ ሽልማቱን ለምንና እንዴት እንዳገኙ ይገልጡልናል። በቅድሚያ እንኳን ደስ ያለው ፕሮፌሰር።
እንኳን አብሮ ደስ አለን። ይሄ ሽልማት በየአመቱ የሚሰጥ ሽልማት ነው። ነገር ግን መስፈርቱ ይለያያል። ዓለም አቀፍ የማዳበሪያ አምራቾች ኢንዱስትሪ ማህበር ለምሳሌ አምና ሽልማት የሰጠው በአፈር እና በማዳበሪያ ዙሪያ የላቀ ምርምር ላበረከተ ግለሰብ ነው። ዘንድሮ ደግሞ መስፈርቱ በሰብል አመጋገብ ማለትም በአፈር ለምነት እና ጤንነት ቴክኖሎጂዎች ለአርሶ አደሮች እውቀት በማሸጋገር የታወቀ ባለሙያና ትልቅ አስተዋጽኦ ያደረገ ምሁር የሚል ነው። በነገራችን ላይ ይሄንን ማንም ሰው ተነስቶ አይወዳደርም። መጠቆም ያስፈልግሃል።
ሌላ እርስዎ ነቅ
የሚጠቁምህ አባል ድርጅት አለ። የእነሱ ያው በግልጽ ነው፣ ምንም ድብቅ የለውም። እኔን የጠቆሙኝ እስራኤሎች ናቸው። ፕሮፌሰር ተካልኝ በዚህ በማዳበሪያ በአፈር ለምነት በአፈር ጤንነት ዙሪያ ብዙ ስራ እንደሰራ እናውቃለን ብለው ጠቆሙኝ ድርጅቱ። እኔም ደግሞ ተጠቁመሃልና ፎርም ሙላልን፣ መረጃዎችህን አቅርብልን፣ ውድድር ነው ብለው ያው በዛ መሰረት እንግዲህ ቀርቦ ሁኔታውን አይተው እኔ ልመረጥ ቻልኩ።
ከስንት ተወዳዳሪዎች ነው እርስዎ የተመረጡት? ያውቁ ይሆን ፕሮፌሰር?
እኔ ይሄን አላውቅም። ከዚህ በፊቱ ለምሳሌ በ2014 የአፍሪካ አረንጓዴ አብዮት ሎሬት ተብዬ ተሸልሜያለሁ። ያኔ አውቀው ነበር። 27 የአፍሪካ ሀገሮች ነው የተወዳደር ነው። ይሄ ግን የነበሩኝ በአጠቃላይ ከፍተኛ ፉክክር ነበረው ነው ያለ
የአሁኑ።
እኔም ብዙ
የእርስዎን መሸለም በተመለከተ ቪኦኤ የእንግሊዝኛው ክፍል ቃለ መጠይቅ አድርጎ አስተላልፏል። በአማርኛው በኩል ደግሞ ዜናውን ሰርተን ነው ያቆምነውና አሁን ከዜናው በኋላ በፕሮግራም መልክ አቅርበን ከአድማጭ ጋር ለማስተዋወቅና አድማጭም ከእርስዎ ተሞክሮ ትምህርት እንዲያገኝ ለማድረግ ነው አላማው። ዜናውን በሰራን ጊዜ እርስዎ የቀድሞ የኢትዮጵያ የእርሻ ሚኒስትር እንደነበሩ የተጠቀሰ ነገር አለና በአሁኑ ሰዓት ሚኒስትር ዴታ ምናልባት በአሁኑ ሰዓት ያሉት ወይም ያሉበት የስራ መስክ ምን እንደሆነ ለአድማጮች ብንገልጥ ተገቢ ይመስለኛል። ፕሮፌሰር አሁን የት ነው ያሉት? ምን እየሰሩ ነው?
ከጥቅምት 3 ጀምሮ ያለኝን ኃላፊነት አስረክቤ አሁን የያዝኳቸው ፕሮጀክቶች አሉ። አንደኛ የሀገራዊ የአፈር ለምነት ዳሰሳ ጥናት፣ የሀገሪቷን የአፈር ለምነት የማዳበሪያ ልየታ ትልቅ ስራ ነው መንግስት የያዘው። ያንን እየመራው ነው። ይሄን ስራ በነገራችን ላይ ሚኒስትር ዴኤታ ሆኜም እመራው ነበር፣ አሁንም ቀጥዬበታለሁ።
አሁን እርስዎ ካገኙት ሽልማት አንጻር እንግዲህ ብዙውን ነገር እንደው ስራው ለግብርና ስራው ጥሩ አስተዋጽኦ የሚያደርግ በተለይ የማዳበሪያን ነገር አንስተዋል የመሳሰለ ማዳበሪያን በተመለከተ አንድ ጥያቄ ላንሳና ወደዛው እንገባለን። አንዳንድ ገበሬዎች የማዳበሪያ ነገር አሁን ብዙ ችግር እንዳለባቸው ይናገራሉ። ማዳበሪያን በጥሩ ሁኔታ ያለመቀበል ነገር፣ ማዳበሪያ ለመግዛት ፈቃደኛ ያልሆኑ አሉ። ምናልባት ለእነዚህ ገበሬዎች የማዳበሪያ መልካምነት ለመናገር ከተቻለ ቢጠቅሱልኝና ወደሚቀጥለው ዝርዝር ሄዳለሁ።
አርሶ አደሮች በአሁኑ ወቅት ማዳበሪያ አንቀበልም አይሉ ያሉበት ጊዜ ነበረ። በአሁኑ ወቅት ግን በተገላቢጦች ነው። በቀደምት 10 ዓመታት የምናቀርባቸው ማዳበሪያዎች 2 ብቻ ነበሩ። እነዚህ ማዳበሪያዎች የአርሶ አደሮቹ አፈሮች የሚጎሏቸውን ንጥረ ነገሮች ሙሉ በሙሉ አያሟሉም። አሁን ባየነው ሂደት፣ አሁን ባረጋገጥነው ውጤት እነዛ ማዳበሪያዎቹ ዩሪያና ዳክ የሚሏቸው ናቸው። ዩሪያ አሁንም በዓለም ላይ ታዋቂ ማዳበሪያ ነው፣ እሱ አይቀርም። ግን ይሄ ዳክ 2 ንጥረ ነገር ብቻ ስለሆነ የያዘው የአርሶ አደሮች አፈሮች ደግሞ ብዙ ንጥረ ነገር እየጎደላቸው ስለሄደ ብዙ ምርት አይሰጠኝም ብለው ይከራከሩ ነበር። አሁን ግን እነዚህን አዳዲስ ማዳበሪያዎች እንዲሞክሯቸው ከዛ ኋላ እንዲነግሩን አደረገ። በቃ አሁን እነዚህን አዳዲስ ማዳበሪያዎች አምጡ። ስለዚህ በአሁኑ ጊዜ አርሶ አደር ማዳበሪያ አልፈልግም አይል። አርሶ አደሮች አሁን ለማዳበሪያ ያላቸው ፍላጎት በጣም ከፍተኛ ነው። በጣም ከአምስት ከስድስት ከሰባት ዓመት በኋላ ኢትዮጵያ 90% ማዳበሪያዎቿን ከውጭ አታመጣም ብዬ አስባለሁ።
አንድ እንደ ማጠቃለያ እንዲመልሱልኝ የምፈልገው
የእርሶ ላይ ልናገር አዲሱ አንድ እኔ ባላንስድ መሆን አለብን
ጥያቄ ላቀርብልዎት ስለሆነ ይመልሳል አንድ ላይ።
አዎ ይልም እኔ ድርቁን ኢትዮጵያ ከማንም አገር በተሻለ በተፋሰስ ልማት የተነሳ መቋቋም ችለናል።
ጥያቄ ባቀርብ ይፈቅዳሉ ፕሮፌሰር?
እሺ እሺ አብሬ ልመልስ።
እርሱ ያደረጉት አስተዋጽኦ በተለይ ለየገበሬውን ህይወት በመለወጥ እና የተሻለ ምርት በአገሪቱ እንዲገኝ በማድረግ አሁን ያለውን ድርቅና ረሃብ በማስወገድ ረገድ ያደረገውን አስተዋጽኦ እስቲ ይንገሩልን ይግለጡልን ፕሮፌሰር።
አርሶ አደሮቻችን በየጊዜው የሰብል ምርታማነታቸው እያደገ ነው። አገራዊ ኤክስቴንሽን አጀንዳው ተጠናክሯል። ግብርና ትራንስፎርሜሽን እቅድ ውስጥ የተካተተ ምርትና ምርታማነትን በከፍተኛ ደረጃ የመጨመር አለ። እኔም በዛ በተፋሰስ ልማቱ አለሁበት፣ በቴክኖሎጂውም ደግሞ ስርጭቱ አለሁበት። እንደ አገር ግን ድርቅን አርሶ አደሮቻችን ለመቋቋም እንዲችሉ ትልቅ ስራ ተሰርቷል ብዬ ነው የማምነው። ይሄ የተፋሰስ ልማት አገራዊ የማህበረሰብ ተፋሰስ ልማት እንዲጀመር አድርጋለሁ። ሁለተኛ ማዳበሪያ መቀየር እኮ አርሶ አደር እኮ ዛሬ ማዳበሪያ ሲጠቀም የተሻሻሉ ቴክኖሎጂዎችን ሲጠቀም ምርቱ ይጨምራል። በነገራችን ላይ ይሄ ድርቅ እኮ የኤልኒኖ ክስተት ነው። ኢትዮጵያ እኮ በከፍተኛ ደረጃ በኢኮኖሚዋ እያደገ የግብርና ምርቷ እያደገ ያለች ሀገር ናት። ይሄ ድርቁ እንደ ወትሮው ምርትና ምርታማነት ካለመጨመር የተሻሻለ የቴክኖሎጂ ካለመጠቀም የተነሳ አይደለም። እንግዳውማ ደቡብ አፍሪካም ሁሉም ሀገራት እንደዚሁ አፌክትድ ሆነ የለ እና ወደፊት እኔ ይሄ ድርቅ የመቋቋም ሁኔታው እየጨመረ ነው የሚሄደው። አሁንም ቢሆን ከፍተኛ መርካን ያሳየ ነው በሰራ ነው ስራ ብዬ ነው ማስበው።
እግዚአብሔር ይስጥልኝ ፕሮፌሰር፣ በጣም አመሰግናለሁ።
ደህና ሁንን።
ወደ ሁለተኛው ቅንብር እናልፋለን። ዲሞክራሲ በተግባር
ከእኔ ፕሮግራም ወደ አንተ ፕሮግራም ልንመጣ ነው ሰሎሞን። ዛሬ ራዕይ ፓርቲ ኢህአደግን ጨምሮ 9 ፓርቲዎችን አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራስ ማግለሉን አስታውቋል። ለምን ብሎ ይጠይቃል ሰሎሞን። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሰረት አይደለም በሚል ኦሮሚያ ክልል ውስጥ ባለው የተቃውሞ እንቅስቃሴና በኢትዮጵያና ሱዳን ድንበር ላይ ለመነጋገር አቅርቤ ነበር የሚለው ጥያቄም ተቀባይነት እንዳላገኘ ፓርቲው በማሳየነት ጠቅሷል። ከኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር ከአቶ ተሻለ ሰብሮ ጋራ ሰለሞን ክፍሌ ያደረገው ውይይት የዛሬው ዲሞክራሲ በተግባር ዝግጅቱ ነው።
አቶ ተሻለ ሰብሮ፣ እርስዎ የሚመሩት የኢትዮጵያ ራዕይ ፓርቲ ኢራፓ የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል ሆኖ መቆየቱ፣ በቅርቡ ደግሞ ለቆ መውጣቱ ይታወሳል። ለቃችሁ ከወጣችሁበት ጊዜ አንስቶ እስካሁን ያላችሁ እንቅስቃሴ ምን ይመስላል?
አመሰግናለሁኝ። የብሔራዊ መግባባት አጀንዳ አንግበን እሱን ተግባራዊ ለማድረግ ጥረት እያደረግ ነው የምንገኘው። በአሁኑ ወቅት ለአንድ ፓርቲ ብቻ ከማገልገል ወጣ ብለን ራዕያችን አስፍተን በኢትዮጵያዊ አጀንዳዎች ዙሪያ ላይ ነው እየሰራን ያለ ነው።
እሺ፣ አቶ ተሻለ፣ ውሳኔያችን ትክክል ነበር ብላችሁ ታምናላችሁ? ከምክር ቤቱ አባልነት ለመውጣት የደረሳችሁበት ውሳኔ ማለት ነው።
አዎ፣ በጣም ጥሩ ውሳኔ። ሁለት አይነት መልክ ነበረው። የመጀመሪያው መልክ የተገነንበት በአብዛኛው የኢትዮጵያን ሕዝብ በወቅቱ የነበረውንና የፈራነውን የሰጋነውን ርቆ እንዳይሄድ፣ ደም እንዳይፋሰስ፣ ጸጥታ እንዳይበላሽ፣ ልማት እንዳይደናቀፍ፣ በዓለምም ዘንድ መሳቂያ መሳለቂያ እንዳንሆን ከሚል አኳያ በወቅቱ በተፈጠረው አምቦ ላይ የተጀመረው የኦሮሞ ሕዝብ እንቅስቃሴ ገና ከጅምሩ አንድ እሳት ትንሿ እሳት በመሰለችበት ወቅት ላይ ሁለት ኢትዮ ሱዳን ድንበር ጥያቄ በተነሳበትና በዛውም በሰሜን ጎንደር ላይ የወልቃይትና ጠገዴ ጥያቄዎች እየሰፉ በመጡበት ወቅት ላይ በድርቅ ምክንያት እርሃብ ስር ሰዶ ችግር ላይ ፈተና ውስጥ እንዳንወርቅ በማሰብ እነዚህን 3 አጀንዳዎች በጋራ ምክር ቤቱ አባልነታችን መስራትነታችን በ2013 በውስጥ ደንቡ ባለን ድርጅታዊ መብታችን አጀንዳ ይያዝልን ብለን በጽሁፍ ያቀረብነው አጀንዳ የድርቁን እንደነገሩ ሲቀበለው ምክር ቤቱ ሁለቱን አንኳር ህዝባዊና ሀገራዊ ወቅታዊ አጀንዳን ቢያንስ በአጀንዳነት ተከራክረን ለመጣልም ሆነ ለማስቀጠል ለመቀበልም እንዳይቻል በአጀንዳ እንኳ እንዳይያዝ በመገፍተራችን የመጨረሻው ምዕራፍ ላይ ደረስ። ከዚህ በላይ ወንበር የምናወቅበት ምንም ምክንያት የለም። ስለዚህ ይህ እንደዚህ በማድረጋችን ሁኔታዎች የሚቀየሩ እስከሆኑ ድረስ በዚህ ለመቀጠል ነው የወጣ ነው።
እናንተ ከምክር ቤቱ ለቃችሁ ከወጣችሁ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአገር አቀፉን የፖለቲካ ፓርቲዎች ምክር ቤት ሰብስበው አዋይተዋል። ሌላው ቀርቶ በቅርቡ ደግሞ በእነዚህ ፓርቲዎችና በገዢው ኢህአዴግ መካከል የክርክር መድረኮች እንደሚዘጋጁ እየተነገረ ነው። ለቀን መውጣታችን በእንደነዚህ አይነት መድረኮች እንዳንሳተፍ ድሉን አሳጥቶናል ልትሉ ትችላላችሁ?
እንላል። በጣም ጥሩ ሐሳብ ነው። አሁን የተያዘው የጠቅላይ ሚኒስትር ኃይለማርያምና የሌሎችም የወቅቱ እንቅስቃሴዎች የኢትዮጵያ ህዝብ በዚህም ሆነ በአራቱም ማዕዘን በዚህም በዚያም ላይ ባስከተለውና ተቃዋሚዎችም ጠንካራ የተቃዋሚ መስመር ላይ ያሉትም በፈጠሩት ተጽዕኖ ትላንትና ብሔራዊ መግባባት ለምን ነው ማን ከማን ጋር ተጣለ እየተባለ ከከፍተኛ የመንግስትና የድርጅት ኃላፊዎች ወገኖቻችን ሲሰነዘርና ሲያናነቁት የነበረ ጉዳይ ዛሬ እውን ለመሆን መብቃቱና የኢትዮጵያ ራዕይ ፓርቲም የዚሁ ትክክለኛ ጥያቄ ተጋሪም ምናልባትም አነቃናቂም ሆኖ በመገኘቱ በአንድ በኩል ደስ እያለን፣ አሁን ኢህአዴግ ጠልፎ በኪሴ አይነት የራሴ አጀንዳ ነው ብሎ እሱ በፈለገው አቅጣጫ ወይንም አሁንም ስርዓቱን ለማቆየት በሚፈልገው አካሄድ እንዳይሆን ስለምንሰጋ በጋራ ምክር ቤትም ሆነ በሌላ መድረኮች፣ ህዝባዊ መድረኮች ወይንም ከሌሎች ወገኖች ተቃዋሚ ተፎካካሪ ፓርቲዎች ጋር በመሆን ፈር ለቆ እንዳይሄድ የትኛውም አጀንዳ ለአንድ ፓርቲ ወይንም ለአንድ ድርጅት የበላይነት ብቻ ሳይሆን በትክክል እና በቅንነት በግልጽነት በትክክል ህገ መንግስቱ በሚፈቅደው እና የኢትዮጵያም ህዝብ በሚያምነው እውነተኛውን ብሔራዊ መግባባትና ሌሎችም ጉዳዮች ላይ በሰፊ ለመነጋገርና ለመወያየት ለመከራከር ለማመንም ሆነ ለመተማመን ለማሳመን እንችል ዘንድ በሮ ሊዘጋ አይገባም። ቂመኛ መንግስት እየሆነ ነው ያለው። አሁንም እኛንም በሚመለከት ይኸው ነው። በቅርቡም ጥያቄ አቅርበናል። የጠቅላይ ሚኒስትሩ ፍንጭ ይሄ ከሆነ የፈለገውም የኢትዮጵያ ራዕይ ፓርቲ አመራር የፈለገውም ይህ ከሆነ ተገኝተን በዛ ባለችው ብቸኛ በሆነ ከኢህአዴግ ጋር መነጋገር በሚያስችል ብቸኛ በሆነ መድረክ ላይ ተገኝተን መዋየት ወንበራችንን እንደገና ማያዝ እንፈልጋለን በሚል ጥያቄ አቅርበናል። ያም ጥያቄ የሚሰራ አልመሰለንም በእነሱ አካሄድ።
ስለዚህ እድሉን አሳጥቶናል ነው የምትሉት?
አላሳጣንም። እድሉ በዚህም እዛም ገባንም አልገባንም አላሳጣን ብላ አንቀመጥም። ይኸውም አንዱ መድረክ እንደዚህ አይነት ሚዲያዎች ናቸው። ሌላው መድረክ ሞልቷል። በየአቅጣጫው ህዝባችን ውስጥ እንገባለን። ትግሉ ቢሆን እኛ ብቻ አይደለንም። ውጪ ያሉትም በጋራ ምክር ቤት ውስጥ በተለያዩ ምክንያቶች ወይም በአንደርስታንዲንጎች የጋራ ምክር ቤት አባል መሆን ያልቻሉት ነገር ግን ጠንካራ ተብሎ የተቀመጡ የፖለቲካ ፓርቲዎች አሉ። እነዚህም ጭምር በአንድ አንቀጽ ብቻ እየተሰነካከል ግቡ አንግባ፣ ፈርሙ አንፈርምም፣ ካልፈረማችሁ አይገባም የሚል ይህ አሰራር አሁንም መከፋፈያ ነው። እንደ እኔ እምነት እንደ ኢትዮጵያ ራዕይ ፓርቲ ውሳኔና አቋም ቢሆን ኖሮ የመጣው ይምጣ፣ የሚያስፈልገው መስዋዕትነት ይከፈል፣ ፈረምንም አልፈረምንም ቢቻል ህግ ውስጥ አዋጅ 662/2002 የስነ ስርዓት ደንብ አዋጅ ኦልሬዲ አዋጅ ሆኖ ወጥቷል። ረቂቁን ፈረሙም አልፈረሙም የሚያመጣ ለውጥ የለም። እንደ የትኛውም ህግ ወደንም ጠላንም ህግ ሆኖ ወጥቷል። ህጉ በሌላ ህግ እስኪ እንዲሻር ወይ እንዲሻሻል ትግሉ የሚቀጥል ቢሆንም ያንን ህግ ፈርሞም ቢገቡ አንገባም አሉት። ኢህአዴግን በአንድ ላይ በዛው መድረክ ላይ ጥግ መሳት ይቻላል፣ መተማመን ይቻላል፣ መነጋገር ይቻል ነበረ። እነሱም መግባት አይፈልጉም። ኢህአዴግም ደግሞ ካልፈረማቸው የሚልም ግትር አቋም ወስዶ ከፋፍሎን ሁለት ቡድን አድርጎ አስቀምጦናል።
ወደ ሌላ ርዕስ ልውሰዶ አቶ ተሻለ፣
እሺ
ምክር ቤቱ የኢህአዴግ መጠቀሚያ ከመሆኑ ውጪ እዚህ ግባ የሚባል እንቅስቃሴ አያደርግም፣ ጥርስ የሌለው ተቋም ነው የሚሉ ወገኖች አሉ። የእናንተ ፓርቲ ይህን አስተያየት ይጋራል?
በጣም ጥሩ። በተወሰነ ደረጃ 50-50 እንጋራለን፣ 50-50 አንጋራ። ይሄን የምልበት ምንድነው? ብቸኛ ቅድም ማንሳት እንደፈለኩ ብቸኛ በሀገሪቱ ውስጥ ያለውና ወደ 6 አመት ያህል የወሰደው 6 አመት እድሜ ያለው ብቸኛ መድረክ ቢኖር ወይ ምክር ቤት ቢኖር ከኢህአዴግ ጋር ስለ ሀገር ጉዳይ መወያየት የሚቻልበት ይኸው መድረክ ብቻ ነው። ስለዚህ ሀገራዊ ጉዳይ ማንሳት ከተቻለ ያ ቦታ ስለሆነ አብሮ መቀጠሉ የተሻለ ይመስልናል። ያ ከሌለ ደግሞ ሌላ አካል ፈጥሮ ተቋሞች የሚጠናከሩበት፣ የሚደራጁበት፣ የሚግባቡበት፣ ልዩነታቸውን የሚያጠቡበት፣ አንድነታቸውን አስቦ የሚያስቀጥሉበት፣ ህዝቡስ መግባት የሚቻልበት ሌላ መድረክ እስካልተፈጠረ ድረስ ወይም እስከሌለ ድረስ ያለውን መጠቀም አግባብ ያለው ይመስለናል። ለሰላማዊ ትግል አኳያ ወይም ከዛ አንጻር ስናይ ስለዚህ ጠቃሚ ነው። አሁን ኢህአዴግ ደግሞ መድረኩን ለራሱ መጠቀም እንደሚፈልግ ያ ከኛ በላይ መስካሪ የለም። ይሄ እውነት ነው። የህዝባችንን ዲሞክራሲያዊ ብሔራዊ አንድነት የማስጠበቅ ኃላፊነት እዛ ቤት ልንጸባረቅ ይገባል እንጂ ሁሉም የየድርጅቱን ኢንተረስት ማስገባት የለብንም።
ግን እኮ ተመሳሳይ የፖለቲካ አጀንዳ ያላችሁ ተቃዋሚዎች በአንድ ላይ መስራት አትችሉም ትባላላችሁ። ይሄስ ተገቢ ትችት ነው?
አዎ፣ በጣም ያሳዝነው ክፍል አንዱ ይሄ ነው። እውነት ለመናገር ነው መድኃኒት ያልተገኘለት መፍትሄ ማግኘት ስንችል ያልቻልንበት የተሽመደመድንበት ጉዳይ ቢኖር ይሄ ነው። አሁን ሁላችንም በምርጫ ማግስትም ይሁን ከምርጫ ዋዜማም ላይ ቢሆን አብረን መስራት ቢያንስ በትብብር ደረጃ መስራት እንችላለን። የምርጫ ደንብና ህግ በሚፈቅደው መሰረት እስከ ግንባርም እስከ ጥምረትም እስከ ቅንጅትም እስከ ውህደትም እንዳለ ይባባልና ነገሮች ፀሐይ የነካው ጤዛ ሆኖ ይቀራል በማግስቱ። ይሄ ነው እንግዲህ ከተቃዋሚዎች መሪዎች በተለይ እኔ አባላትን አይደለም ችግሩ ያለው በመሪዎች እኔንም ጨምሮ በመሪዎች ዙሪያ ላይ ነው። የተቃዋሚ ፓርቲ መሪዎች እንደምንናገር ሆነን አንገኝም። የራሳችን የውስጣችን ሰንኮፎች፣ የፖለቲካ ሰንኮፎች፣ የውስጣችን ድብቅ አጀንዳዎች አሉን። ግልጽ ነው። ይህን ካልተገናለጽ ምን ጊዜ ባንጠራም ይህን ሰንኮፍ አውጥተን በሚዲያ ላይ ቀርበን እንደምናሳዳና እንደምንከራከር እንደምንመኝ ለጋዜጣ ወይም ለሚዲያ ፍጆታ ብቻ እንደሚሆን አድርገን እንደምናቀርብ እንጂ ተመልሰን ኑ እንቀመጥ፣ እንዋይ፣ እንደራጅ፣ ልዩነቶቻችንን እናቆየው፣ በሚያግባቡን እንቀጥል፣ ህዝብን እናስከትል፣ ሰላማዊ ትግልን እናፋፉም የምልበት ጉዳይ ላይ አብዛ ወይም ሁሉም ይመስለኛል ወገባችን የተሽመደመደ ሆኖ ይቀመጣል። ይህ ነው ታሪኩ። ስለዚህ ነው በቀላሉ ዳር የምንገፋ። ስለዚህ ነው ከህዝብ የምንለየው።
በጣም አመሰግናለሁ አቶ ተሻለ ሰብሮ፣ የኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር።
አመሰግናለሁ። ወይ እግዚአብሔር ይስጥልኝ።
አድማጮች፣ ከጥቂት ወራት በፊት ከሀገር አቀፍ ምክር ቤት አባል የፖለቲካ ፓርቲ መሪዎች ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምክር ቤቱን ለማጠናከር ኢህአዴግን ጨምሮ በአባል ፓርቲዎች መካከል የክርክር መድረኮች እንደሚዘጋጁና የምክር ቤቱን ተቋማዊ አቋም ለማጠናከር ስራዎች እንደሚሰሩ ገልጸው እንደነበር ይታወሳል። ሂደቱ በአሁኑ ወቅት ምን ላይ እንዳለ ግን ማረጋገጥ አልተቻለም።
ቀጣዩ የመጨረሻ ቅንብራችን ሴቶችና ቤተሰብ ነው። በአፍሪካ ሀገሮች አንዳች የሚያክልን ስራ ወይም ጀሪካን ውሃ ሙሉ ቀድተው ረጅም መንገድ ጭንቅላታቸው ላይ ተሸክመው ይጓዛሉ። ይህን ስራ የሚሰሩ በአብዛኛው ሴቶችና ልጃገረዶች ናቸው። በቅርቡ የወጣ አንድ አዲስ ጥናት ታዲያ ከሰሃራ በስተግርጌ ባሉ 24 የአፍሪካ ሀገሮች ይህ ሁኔታ በጤናቸው ላይ ብቻ ሳይሆን በሌሎች ዘርፎችም ላይ ጉዳት አስከትሏል። የቪኦኤው ጆዲ ካፖ ያጠናቀረው ዘገባ አለ። ቆንጅታዬ ለዛሬ ሴቶችና ቤተሰብ ታቀርበዋለች።
ከወንዝ፣ ከምንጭ፣ ካለም፣ ከቦኖ ቀድተው የሚሸከሙት ውሃ እስከ 18 ኪሎ ግራም ድረስ የሚደርስ ነው። ሴቶች ብዙውን ጊዜም ታዳጊ ልጃገረዶች እንደምንም ጭንቅላታቸው ላይ ያደርጉና 30ም 45ም ደቂቃ የሚፈጀውን ጉዞ ይያያዙታል። ጄ ግራም ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ የአካባቢያዊና የስራ ጤና ረዳት ፕሮፌሰር ናቸው። እሳቸውና ባልደረቦቻቸው በህዝብ ጤና ጥበቃ ዙሪያ ለሚያካሂዱት ምርምራቸው ነው የውሃ አቀዳዱን ሁናቴ ጥናት ያደረጉበት።
There's been a lot of focus on where people collect their water, so the source of their water.
ውሃውን እንዴት ነው የሚቀዱት? ከየት ነው የሚያገኙት? የሚለውን ብዙ ትኩረት ሰጥተናል። ይህን ለምን እንዳደረግን ደግሞ መቼም ግልጽ ነው። ምክንያቱም ውሃውን የሚቀዱት ከወንዝ፣ ከምንጭ ወይም ከሐይቅ ከሆነ ያው የተበከለ ውሃ እንደሚሆን እናውቃለን። ስለዚህ ህዝብን ከዚያ ጥራት ወደ ተጠበቀ የውሃ ምንጭ ለማሻገር የሚቻለው እንዴት ነው የሚለው ብዙ ትኩረት ተሰጥቶታል።
ረዳት ፕሮፌሰር ግራም የሚሰሩት በዩኒቨርሲቲው ሚልከን የህዝብ ጤና ተቋም ነው። ንጹህ የውሃ አቅርቦት ማዳረስ የአዲሱ የተባበሩት መንግስታት የዘላቂ ልማት ግቦች አካል እንደሆነም ያስረዳሉ።
That's one dimension of water, but the piece that we thought was missing was this time.
ይሄ አንዱ አካል ነው። እኛ ግን አንዱ የጎደለው ነጥብ ሰዎች ውሃ ለመቅዳት ምን ያህል ጊዜ ያጠፋሉ የሚለው ነው ብለን ስላሰብን በሱ ላይ ለማትኮር ወሰን።
ከሰሃራ በታች ባሉት የአፍሪካ ሀገሮች ውሃውን የሚያገኙበት ቦታ ጭንቅላታቸው ላይ ተሸክመው ወደ ቤት ለመውሰድ የሚፈጀው ጊዜ ወሳኝ የጤና አንደምታ እንዳለው ነው ረዳት ፕሮፌሰሩ የሚያስገነዝቡት።
There's a very direct impact from drinking contaminated water that's well recognized.
የተበከለ ውሃ መጠጣት ራሱ ከባድ ጉዳት እንደሚያመጣ የታወቀ ነው። ኮሌራን የመሳሰሉ ወረርሽኞችን በሚነሱበት ጊዜ የሚሆነውን እናውቃለን። ውሃ ተሸክሞ ረጅም ጊዜ መጓዝ የሚያስከትለውን የጤና ጠንቅ ነው አሁን መረዳት የጀመርነው።
በዚህ ጥናት ትኩረት ያደረጉት በ24 ሀገሮች ላይ ሲሆን ይህንን ያደረጉበት ምክንያት እነዚህ ሀገሮች ከአምስት ዓመት በታች ያሉ ሕፃናትን የሞት መጠን ጨምሮ ከማናቸውም የተሻለ ጥሩ መረጃ ስላላቸው መሆኑን የተናገሩት። ውሃ ከሩቅ ቦታ ቀርቶ ተሸክሞ ወደ ቤት ይዘው በሚጓዙ ሴቶችና ልጃገረዶች ብዛት ኢትዮጵያና ናይጄሪያ ትልቁን አሃዝ እንደሚይዙ ጥናቱ ይጠቁማል። 18 ኪሎ ተሸክሞ መሄድ በሰውነት ላይ በጣም ብዙ ጉዳት እንደሚያመጣ ረዳት ፕሮፌሰሩ ያስረዳሉ።
Oftentimes people might carry more than that. They may take even multiple trips.
ብዙ ጊዜ ከዚያም በላይ የሚከብድ ሊሸከሙም ይችላሉ። ተመላልሰው የሚቀዱም ይኖራሉ። በቂ የተመጣጠነ ምግብ የማያገኙ በመሆኑ አቅም የላቸውም። በዚያ ላይ ነው እንግዲህ ውሃ ተሸክመው ረጅም መንገድ የሚቋጥኑት። የጡንቻና የአጥንት ጉዳት፣ ያከርካሪ፣ የጭንቅላትና የአንገት ህመም እንደሚሰማቸው ይነገራል።
ይህ ብቻ መች ሆነ ብዙ ልጆች ውሃ መቅዳት ስላለባቸው ከትምህርት ቤት ይቀራሉ። በዚህ ጥናት መሰረት ውሃ ቅጂ የሚላኩት 62 ከመቶ ሴቶቹ ልጆች ናቸው።
There's a problem with inequality of men and women even in the United States. This is an issue in some of these.
የሴቶችና ወንዶች እኩልነት አለመስተካከል ችግር አለ። ይሄ ደግሞ ዩናይትድ ስቴትስ ውስጥም ያለ ነገር ነው። ታዲያ እንደ ውሃ መቅዳት ያለው ሥራ በተለይ ያለ ክፍያ የሚሰራው ሥራ ሴቶቹን ነው የሚያሰሯቸው።
የጆርጅ ዋሽንግተን ዩኒቨርሲቲው ረዳት ፕሮፌሰር ሴቶች ከባድን ሥራ ተሸክመው እንዳይጓዙ ለጊዜው ቢደረግ ይበጃል የሚሉትን መፍትሄ እንዲህ ሲሉ ያስረዳሉ።
Let's say we put in a protected well that we really consider the distances of that well.
እንበል ለምሳሌ በደንብ የተጠበቀ የውሃ ጉድጓድ ቢቆፈር ያ የውሃ ጉድጓድ ደግሞ በአካባቢው ከሚኖረው ማህበረሰብ ምን ያህል እንደሚርቅ ማገናዘብ፣ ደግሞ ውሃውን ለመቅዳት ተራ ጥበቃ እንዳይንቃቁ በተለያየ አቅጣጫ በርከት አድርጎ ቧንቧዎች ማዘጋጀት።
ውሃው ንጹህ ቢሆን እንኳን ረጅም ርቀት ተጉዞ የሚቀዳ ከሆነ ተቅማጥና ሌላም በሽታ አምጪ ተዋሲያን የመጋለጡ አደጋ ይበረክታል ይላል ጥናቱ። እንዴት? ውሃውን ተሸክሞ መኳተኑ አድካሚ ስለሚሆን ለምግብ እና ለመታጠቢያ በቂ ውሃ ላይቀዱ ይችላሉና፣ በሌለ ውሃ ደግሞ እየተከታተሉ ልጅጃችሁን አትታጠቡም ማለት አይቻልማ። ስለዚህ እንደ ትራኮማ አምጪ ባክቴሪያ ለመሳሰሉት የመጋለጡ እድል የሰፋ ይሆናል ማለት ነው ሲሉ ረዳት ፕሮፌሰሩ ለምሳሌ ያህል ይጠቅሳሉ። ለዘለቄታው ደግሞ ይላሉ።
I think we need to challenge some of the beliefs that women are not equal to men.
እንደኔ አስተሳሰብ ሴትና ወንድ እኩል አይደሉም የሚለውን እምነት ለማስወገድ መታገል ያስፈልጋል። የህዝብ ጤና ጥበቃን በመሳሰሉ ዘርፎች የሰዎችን እምነት ወይም አመለካከት በመቀየር ረገድ ትልቅ ለውጥ አስመዝግበናል። ለምሳሌ ሲጋራ ማጨስን በሚመለከት ሰዎች ያላቸውን አስተያየት በከፍተኛ ደረጃ ቀይረናል። የሴቶችና ወንዶች እኩልነትን በሚመለከትም እኩል አይደሉም የሚለው አስተሳሰብ ተቀባይነት እንደሌለው በማሳመን ረገድ ይህንኑ ማድረግ እንችላለን ብዬ አምናለሁ።
በታዳጊ ሀገሮች ለማህበረሰቦች የውሃ አቅርቦትንና ንጽህናውን ማሻሻል፣ በጤና፣ በተመጣጠነ ምግብና በትምህርት ዘርፎች ሰፊ ጠቃሚ ውጤት እንደሚኖረው ይህ አዲስ ጥናት ያስገነዝባል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አንድ አዲስ መጥፎ በሽታ ገብቷል የሚሉ ዘገባዎች ከ35 ዓመታት በፊት ብቅ ካሉ ወዲህ ዛሬ ኤችአይቪ ኤድስ ብለን የምናውቀውን በሽታ ማለት ነው፣ ከዚያ ጊዜ ወዲህ የሕክምናው ማህበረሰብ በሽታውን በመቆጣጠር ረገድ ትልቅ እርምጃ አስመዝግቧል። ያኔ እንደ አውሮፓውያን አቆጣጠር በ1980ዎቹ ዓመታት አንድ ሰው በደምህ ኤችአይቪ ተገኘ ቢባል መሞትህ ነው የመባል መርዶ እንደ መስማት የሚቆጠርበት ዘመን ነበር። ያኔ ለቫይረሱ የተጋለጠ ሰው ግፋ ቢል የሁለት ዓመት ዕድሜ ቢያገኝ ነበር። ዛሬ ለኤችአይቪ የተጋለጠ ሰው ተገቢውን ሕክምና ካገኘ በንጽጽር እንደ ማንኛውም ሰው ኑሮውን መኖር የሚችልበት ጊዜ ላይ ነን። ታዲያ በዚያ ደረጃ ተራምደን ስናበቃ ይህን ክፉ በሽታ ልናጠፋው ያልቻልነው ስለምን ይሆን በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም የጸረ ኤድስ ጥረት አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴቦራ ብሪክስ የተናገሩትንም ይጠቅሳል ርዕሰ አንቀጹ። አንዱ ዋና እንቅፋት አሉ፣ መድኃኒቱ ለሁሉም ሰው እኩል አለመዳረሱ ነው። ለበሽታው ከማንም በላይ ተጋላጭ የህብረተሰብ ክፍሎች አሉ። ነገር ግን የጸረ ኤችአይቪ ኤድስ ምላሽ የማይደርስባቸው ወደ ጎን የተገፉ ውጪ የተጣሉ ናቸው ሲሉ የተናገሩትን ርዕሰ አንቀጹ አስፍሮታል። ዴቦራ ብሪክስ በመቀጠል የተባበሩት መንግስታት የጸረ ኤድስ ክፍል ዩኤን ኤድስ እንዳስቀመጠው ወንድ ለወንድ ተፋቃሪዎች ወይም ከወንድ ጋር ግብረ ስጋ ግንኙነት የሚፈጽሙ ወንዶች፣ ጾታቸውን የቀየሩ ሰዎች፣ በወሲብ ንግድ ላይ የተሰማሩ እንዲሁም ሱስ አስያዦችን በመርፌ የሚወጉ ሰዎችና እስረኞች ዋና ዋናዎቹ የኤችአይቪ ተጋላጮች ናቸው ብለዋል። ኤድስን ስለ ማጥፋት በተወያየ የተባበሩት መንግስታት ከፍተኛ ጉባኤ ላይ አምባሳደሯ ባሰሙት ንግግር ለነኚህ በግንባር ቀደምነት ለቫይረሱ ተጋላጭ የህብረተሰብ ክፍሎች በቃላት የምንገልጸውን ስጋት ያሉት እንቅፋቶች እንዲወገዱ አስቸኳይ ተግባራዊ እርምጃ ወደ መውሰድ መቀየር አለብን ሲሉ አሳስበዋል። ስለዚህ ነው ዩናይትድ ስቴትስ በፕሬዝደንታዊው የጸረ ኤድስ አጣዳፊ እርዳታ በፔፕፋር መርሃ ግብር አማካይነት ለእነዚሁ የህብረተሰብ ክፍሎች የሚውል የ100 ሚሊዮን ዶላር ወጪ የመደበችው። ዓላማው ፍቱንነታቸው የተረጋገጠ የቫይረሱ መከላከያዎችንና የሕክምና አገልግሎት እንዲደርሳቸው ለማገዝ ነው። ይህ አዲስ የተመደበ ወጪ አንዱ የታለመለት ግብ ማናቸውም ሰው ሰብአዊ መብቶቹ መከበር ያለባቸው መሆኑን ያለመቀበል ችግርን አስመልክቶ መፍትሄ መፈለግ ይሆናል። አድሎና መገለልን መከታተልና መፍትሄ መፈለግ፣ ለተባሉት የህብረተሰብ ክፍሎች ጥራት ያለው አገልግሎት እንዲዳረስ ማድረግ፣ በእነዚህ የህብረተሰብ ክፍሎች ውስጥ ባሉ ንዑሳን ክፍሎች አማካይነት ዝርዝር መረጃዎችን መሰብሰብ፣ በእነዚህ ዋና ተጋላጭ የህብረተሰብ ክፍሎች የሚመሩና የፖሊሲ ለውጥ እንዲካሄድ የሚሟገቱ የማህበረሰብ ድርጅቶችን አቅም ማጎልበትና በቀጥታም አገልግሎቶችን መስጠት ይገኙባቸዋል ሲል ርዕሰ አንቀጹ ዘርዝሯል። ዋናዎቹ ተጋላጭ የህብረተሰብ ክፍሎች ጥራት ያለው የጸረ ኤችአይቪ አገልግሎት እንዳያገኙ እንቅፋት የሚደቅኑት ያድሎና የማግለል ተግባር ጥቃትም ጭምር መቀጠላቸው ተቀባይነት ሊኖረው አይገባም ያሉት አምባሳደር ብሪክስ ፔፕፋር ከእነዚህ የማህበረሰብ ክፍሎች ጋር ያለማወላወል ከጎናቸው ለነሱ መቆሙን ይቀጥላል ብለዋል። ጤናቸውና ሰብአዊ መብቶቻቸው እንዲጠበቁ በጥልቅ ቁርጠኝነት እንሰራለን ሲሉ አምባሳደሯ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ያበቃል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።